የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ህዳር 18 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተር እና ሌሎች ተከሳሾች መካከል ሁለቱም ለደህንነታቸው ስጋት እንዳለባቸው በመግለጽ ሌላ ማረሚያ ቤት እንዲዛወሩ ጠየቁ።
ዘገባ ይኖረናል። ሰዓሊና የፎቶግራፍ ኢንስታሌሽን ወይም የመግጠም ባለሙያ እናስተዋውቃችኋለን።
ላይኒስቱን የዛሬ 5 ዓመት ነው የመጣው። ሀሳቡ ምንድን ነው? በማንኪያና በሹካ የተሰሩ ቅርጾች ናት። ማንኪያና ሹካ ደግሞ ማለት እጀ አፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው። ጣት ሲኖረ ሹካ ነው፣ ከሌለ ማንኪያ። ልክ አሁን እንደ እኔ እንደ ምልክት ቋንቋ ነው፣ በእጅ ቋንቋ እንደ ማውራት።
ላይኮን አሁሰና ይባላል። በምሽቱ ይዘነዋል። የኢትዮጵያ ብሔራዊ ሎተሪ አስተዳደርና የአማራ ክልልንም ጥያቄዎች ጠይቀናል።
የሕዝብ ግንኙነት ኃላፊው አቶ ቴድሮስ ነዋይ በአማራ ክልል ስላለው ቤቲንግ ተጠይቀዋል። ለበይደራ ቆይተን ነበር። ለዛሬ ይዘነዋል።
ትኩር ቤት ፍቃዱንም የምንሰጠው ፍላጎት ስላለ፣ መነሻው ፍላጎት ስላለ ያንን ፍላጎት መሰረት አድርገን የምንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው፣ ቼክ አናረግና የሚቆም ነው ወይን አሽሽተንም የበለጠ ቁጥጥሩን አጠንክረን ክትትሉን አጠንክረን ተግባራዊ የምናደርገው ነው።
እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ ይህንንና ሌሎች ለምሽቱ የያዝናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜና እናሰማችሁ።
ከዜናዎቹ ጋር ወደ እናንተ መጥተናል። የኢራቅ የጸጥታ ኃይሎች ትላንት በአብዛኛው ባልታጠቁ የተቃውሞ ሰልፈኞች ላይ ተኩስ ከፍተው ቢያንስ 40 ሰዎች ተገድለዋል። ጸረ መንግስት ተቃውሞ ባለፈው ወር ከተጀመረበት ጊዜ አንስቶ የከፋ ጥቃት ከደረሰባቸው ቀናቶች መካከል አንዱ መሆኑን የደህንነትና የሕክምና ባለስልጣናቶች ተናግረዋል። ናስሪያ በተባለችው ደዋይት ከተማ የደህንነት ኃይሎች መንገዶችንና ድልድዮችን ዘግተው በነበሩ ተቃዋሚዎች ላይ ተኩስ በከፈቱበት ወቅት ቢያንስ 25 ሰዎች ሲገድሉ ከ200 በላይ መቁሰላቸው ተዘግቧል። መንግስት በመላው ደቡባዊ ኢራቅ ስርዓት ለማስከበር ወታደራዊ ኃይል መላኩን ገልጿል። እዛው አካባቢ በሚካሄደው ተቃውሞ ኃይል መጠቀም እንደበዛበትም ተገልጿል። ተቃዋሚዎቹ ህንጻዎችን፣ ድልድዮችን እንደሚቆጣጠሩና ከሞላ ጎደል በየዕለቱ እምባስ መጪ ጋዝና ተኩስ ከሚከፍቱባቸው የደህንነት ኃይሎች ጋርም እንደሚጋጩ ታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት በናስሪያ የተፈጸመውን ጥቃት በደም የታጠበ ሲል አውግዞታል። በመቶዎች የሚቆጠሩ የአየር ንብረት ለውጥን ሂደት ለመገደብ ተጨማሪ እርምጃ እንዲወሰድ የሚጠይቁ ሰልፈኞች ዛሬ በሲድኒ አውስትሬሊያ አዲስ በሆነ በዓለም አቀፍ ደረጃ የሚካሄድ ተቃውሞ ሰልፍ ጀምረዋል። የአውስትሬሊያ የተቃውሞ ሰልፍ እየተካሄደ ያለው የሀገሪቱ ደቡብ ምስራቅ ክፍል ከቅርብ ሳምንታት ወዲህ በመቶዎች በሚቆጠር የሰደድ እሳቶች በተጎዳበት ወቅት ነው። የተቃውሞ ሰልፈኞቹ የተሰባሰቡት የሊበራል ፓርቲ ዋና ጽህፈት ቤት በሚገኝበት ኒው ሳውዝ ዌልስ ሲሆን መንግስት አዲስ የከሰል የነዳጅ ዘይትና የጋዝ ውጥኖችን እንዲያስወግድ ጠይቋል። በበርካታ የእስያና የፓስፊክ ከተሞችም ብዙ ሌሎች ሰልፈኞች የግሬታ ተንበርግ ጥሪ አስተጋብተዋል። ግሬታ ተንበርግ የአየር ንብረት ለውጥ ዘመቻ የሚታካሄድ የ16 ዓመት ዕድሜ የስዊድን ተወላጅ መሆኗ ይታወቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉት የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለውም ተናግሯል። ፕሬዚዳንቱ ይህን ያሉት ከታሊባን ጋር ለአንድ ዓመት ያህል ሲካሄድ የቆየውን የሰላም ንግግር እንዲቋረጥ ካደረጉ ከሶስት ወራት ያነሰ ጊዜ ካለፈው በኋላ ነው። ለ18 ዓመታት ያክል የዘለቀውን የአፍጋኒስታን ጦርነት ለማቆም ስምምነት ለመፈረም ከተቃረቡ በኋላ ነበር ፕሬዚዳንቱ ንግግሩን ያቋረጡት። የአፍጋኒስታኑ ጦርነት አሜሪካ ከምንም ጊዜ የረዘመ ወታደራዊ ተሳትፎ ያደረገችበት ሆኗል። ፕሬዚዳንት ትራምፕ ከአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ጋር ባግራም የአውሮፕላን ማረፊያ ላይ ተገናኝተው በተነጋገሩበት ወቅት ታሊባን ስምምነት ማድረግ ይፈልጋል፣ እኛም እያነጋገርናቸው ነን። የተኩስ ማቆም ስምምነት ላይ የሚደረስ መሆን አለበት ብለናቸዋል። እነሱም የተኩስ ማቆሙን አልፈለጉትም ነበር። አሁን ግን ይፈልጋሉ፣ ተስማምተዋል ብለዋል ትራምፕ። እስካሁን ባለው ጊዜ ከታሊባን በኩል የተሰማ ምላሽ የለም። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር የዓለም ዘገባዎች ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ የዕለቱን ርዕሳችን እናስደምጣችሁ።
የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተርና ሌሎች ተከሳሾች ለቀረበባቸው ክስ መልስ ለመስጠት ቀጠሮ ጠይቀዋል። ከተከሳሾቹ መካከል ደግሞ ሁለቱ ለደህንነታቸው ስጋት አለብን ስላሉ ወደ ማረሚያ ቤት እንዲዛወሩ አቤት ብለዋል። ፍርድ ቤት የተለያዩ ትዕዛዞችን ሰጥቶ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
የፌዴራል ጠቅላይ አቃቢ ሕግ በነ ሜጀር ጀነራል ክንፈ ዳኘው ላይ ለመሠረተው አዲስ ክስ መልስ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው የተከሳሽ ጠበቃ ጠየቁ። ጠበቃው ዛሬ ረፋዱ ላይ ለተሰየመው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት ጨምረው እንዳስረዱት አቃቢ ሕግ የመሠረተው ክስ ዋስትና የሚያስከለክል በመሆኑም የዋስትና ጥያቄ እንደሌላቸው ገልጸዋል። ጠበቃው በማከልም በተለይ ሦስተኛ ተከሳሽ ማለትም ኮሎኔል ሸጋው ሙልጌታ በቀደሙት ክሶች ብዙ ጊዜ የአቃቢ ሕግ ምስክር ሆነው የቀረቡ በመሆናቸው አሁን ባሉበት የቅሊንጦ ማረሚያ ቤት የደህንነት ስጋት እንዳለባቸው አብራርተዋል። ስለሆነም ተከሳሹ አሁን ካሉበት የቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት ዞን 4 ተብሎ ወደሚጠራው ክፍል እንዲዛወሩ ፍርድ ቤቱ ትዕዛዝ እንዲሰጥላቸው አቤቱታ አቅርበዋል። ፍርድ ቤቱ የአቃቢ ሕግን ሐሳብ በጠየቀው መሠረትም ተከሳሾች ዋስትና ያልጠየቁ በመሆናቸው ጉዳያቸውን እዚያው ሆነው እንዲከታተሉ ነው የምንጠይቀው ብሏል አቃቢ ሕግ። በተጨማሪም ያልቀረቡ ተከሳሾችን ፌዴራል ፖሊስ እንዲያቀርብ ፍርድ ቤት ትዕዛዝ እንዲሰጥልን ብሏል። ሁለቱንም ወገን ያዳመጠው ፍርድ ቤት የተከሳሽ ጠበቃ ባቀረቡት አቤቱታ መሠረት የደህንነት ስጋት አለብን ያሉት ተከሳሾች አሁን ካሉበት ማረሚያ ቤት ወደ ቃሊቲ ማረሚያ ቤት እንዲዛወሩና ማረሚያ ቤቱም ለደህንነታቸው በማያሰጋ ስፍራ እንዲያዛውራቸው ትዕዛዝ ይጻፍ ብሏል። ያልቀረቡ ተከሳሾችም እንዲቀርቡ ለፌዴራል ፖሊስ እንዲጻፍ ፍርድ ቤቱ ጨምሮ አዟል። በመጨረሻም የተከሳሾችን መልስ ለመስማት ለህዳር 30 ቀን 2012 ዓ.ም ተለዋጭ ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ሕግ ትናንት በብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው፣ ሌተና ኮሎኔል ጸጋዬ አንሙት፣ ኮሎኔል ሸጋው ሙልጌታና በኮሎኔል መሐመድ ብርሃን ላይ አዲስ የከባድ ሙስና ወንጀል ክስ መስርቶባቸዋል። አዲሱ የአቃቢ ሕግ ክስ እንዳብራራው ተከሳሾቹ የማይገባቸውን ጥቅም ለማግኘት በማሰብ በ2004 ዓ.ም በኮርፖሬሽኑ የግዢ መመሪያ መሠረት የግዢ ፈጻሚው አካል ግልጽነት፣ ተጠያቂነት፣ ጥራት ባለው በተቀላጠፈና ወጪ ቆጣቢ በሆነ መልኩ በተወዳዳሪ ዋጋ በጨረታ መፈጸም ሲገባቸው መመሪያውን ወደ ጎን በመተው ያለ ጨረታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የመከላከያ ሚኒስቴር ፍላጎት ሳይጠየቅ ሲኢኤልኢሲ እና ኤኤልአይቲ ከተባሉ የቻይና ኩባንያዎች ተመሳሳይነት ያላቸውን ራዳሮች ግዢ መፈጸማቸውን አስረድተዋል። የአቃቢ ሕግ ክስ አራቱንም ተከሳሾች በግል ፈጽመዋቸዋል ያላቸውን ድርጊቶች ከመዘርዘሩም በላይ የተገዙት 111 የእግረኛ ሰራዊት ራዳሮች ናሙናዎች መውጣታቸውንም ይናገራል። ለናሙና የመጣው ራዳር በሀገር መከላከያ ሰራዊት በተደረገ የመስክ ሙከራ ሀገሪቱ ካላት ደረጃ አኳያ ዘመናዊ ያልሆኑ፣ ወጣ ገባ ለሆነ መልክዓ ምድር የማያገለግሉ፣ ሰው እንስሳትና ሌሎች ግዑዛን ነገሮችን የማይለይ፣ ከቦታ ቦታ ለማንቀሳቀስና በቀላሉ መጠቀም የማያስችል መሆኑ ተረጋግጧል ይላል የአቃቢ ሕግ የክስ ማመልከቻ። ስለሆነም ይላል ይኸው ማመልከቻ፣ ስለሆነም ቀደም ሲል ስማቸው የተዘረዘረው ሰዎች ከሁለቱም ድርጅቶች ኮርፖሬሽኑ የተረከባቸውን ራዳሮች እስካሁን ያለ አገልግሎት በመጋዘን እንዲከማቸው በማድረግ በአጠቃላይ ለማይጠቅሙ ራዳሮች ግዢ 214,443,021.83 ብር ክፍያ በመፈጸም በሕዝብና በመንግሥት ላይ ጉዳት በማድረስ የሀገሪቱን የወንጀል ሕግ ልዩ ልዩ ድንጋጌዎችን በመተላለፍ በከባድ የሙስና ወንጀል አቃቢ ሕግ ከሷቸዋል። አራተኛው ተከሳሽ ኮሎኔል መሐመድ ብርሃን እስከ ዛሬ ፍርድ ቤት አልቀረቡም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው።
ዛሬ እንግዲህ አርብ ስለሆነ የጋቢና ጥበብ ቀጣዩ ዘገባችን ነው። ወደ ለሳሊ ፎቶግራፍና የኢንስታሌሽን ወይም ደግሞ የመቅጠም ባለሙያ ነው። ባሳሳል ዘይቤው ደግሞ ኮንቴምፖራሪ ወይም ያሁኑ ጊዜ ጥበብን ይከተላል። ኤደን ገረመው ለይኩን ናሁሰናይ የተባለ ወጣት አነጋግራ ተከታዩን ዘገባ አሰናድታለች።
የዛሬው እንግዳይ ከ20 አመታት በላይ በስዕልና በፎቶግራፍ ሙያ ላይ ቆይቷል። ቀለማትን ማዋደድ፣ ብርሃንን ከጨለማ፣ ብርሃንን ከቀለም ማዋሃድ፣ የዕለት ተዕለት ህይወት የሚገለጥባቸውን ቁሶች አጉልቶ በማውጣት እውነትን፣ መንፈሳዊነትንና ዓለምን በስዕል በፎቶግራፍና በቅርጻ ቅርጽ መግለጽ ስራው ሳይሆን ህይወቱ እንደሆነ ይናገራል። በአሳሳል ዘይቤው ኮንቴምፖራሪ አርትስ ወይም ደግሞ የአሁን ጊዜ የአሳሳል ዘይቤን ቢከተልም ከቅርብ ጊዜ ወዲህ የ17ኛው ክፍለ ዘመን አሳሳሎች እየማረኩት መጥተዋል።
ለይኩናው ሰናይ ፈንታሁን የተወለድኩት እዚሁ አዲስ አበባ ፒያሳ ዶሮ ማነቂያ የሚባል አካባቢ ነው። በሀገር ፍቅርና በዶሮ ማነቂያ ያለ ትንሽ ሰፈር ነው። ሹፌር ሰፈር ይባላል። ሳፍሮ ልጄን ያደግኩት ራሴን በራሴ እያስተማርኩኝ ስዕልን የጀመርኩት አሁን ኮንቴምፖራሪ አርት የሚለውን እንግዲህ ዘዬ ውስጥ ብኖርም ትኩረቴ የቤተ ክርስቲያን ስዕል ላይ ነው። ግን የቤተ ክርስቲያን ስዕል ራሱ ሳይሆን ግን አሁን ነው ሞር የቤተ ክርስቲያን ስዕል ላይ ያተኮርኩት በተለይ የ17ኛው ሴንቸሪ ስዕሎች አሳሳል ላይ ትኩረቴን አድርጌያለሁ። በቃ አሁን እኔ በተረዳሁበት አሁን በመጣሁበት በገባኝ መልኩ ልክ የአሁን ስዕል የሚባል የራሴን ዘዬ የራሴን አሳሳል ዲዥን የመጣው ግን መነሻ እንዴት ሆነ ካልሽኝ ይመስለኛል ስድስተኛ ክፍል ላይ ይህንን ፎቅ ሳሉ ይህንን እንደዚህ ሳሉ ተብለን ውጭወተን ስንስል አውቃለሁ እና ስላለው የኔ ስዕል እወዳለሁ። ግን ከጓደኛዬ በማርክ ማነሱ እንድና እንደ ውድድር ጀመርኩት ማለት ነው። ጓደኞች እንደሚያወዳድሩናል እና ማስታውሰው ይህን ነው።
የፎቶግራፍ ጥበብና ስዕልን አዋህዶ የሚሰራው ላይኩን ወደ ፎቶግራፍ ጥበብ ለመግባቱ እቃዎችን በመቅጠም ሀሳብን መግለጽ ወይም የኢንስታሌሽን አርት
ለ አሁን ለምሳሌ ፎቶግራፊ ስጀምር እንዴት ነው ጀመርኩት? ኢንስታሌሽን የሚባል አርት አለ። ለምሳሌ ብርጭቆ፣ ጠርሙስ እንደዚህ ሳህን አስቀምጠን ስንስል አስቀምጠን መሳሉ ፎቶ ማንሳት እንደማለት ነው። ምንም ልዩነት የለውም። ያንን ቅሶች ደግሞ በማንጠልጠል እንደዚህ ጋለሪ ውስጥ ሊሆን ይችላል፣ እንደዚህ እቃዎችን በማንጠልጠል ሀሳብ መግለጽ የሚጀምር ኢንስታሌሽን አርት ይባላል። እና ለእኔም መነሻ ኢንስታሌሽን አርት ቪዲዮም አልጋዬ ለምሳሌ ኮርኒስ ላይ ነው የሰቀልኩት እና ከስር ወደ ላይ ነው ማየው። እዛ ስር ደግሞ ምን አንጠልጥያለው? ዣንጥላ አለ፣ እንደዚህ የሙዚቃ መሳሪያ አለ፣ ጫማ አለ፣ እንደዚህ ቆዳ፣ እንደዚህ ልክ የአልጋ ስር አይነት ስሜት ለመፍጠር እየሰራሁት አለ እና እሷ ፎቶ ዶክመንት ይፈልጋል። ስለዚህ ካሜራ ውስጥ ገባው ማለት ነው። እስከ አጭር ቪዲዮም ሳርግ እንደገና ዳርኩን እያልኩኝ ሲሄድ ፎቶግራፊ ውስጥ ገባው እና ሞር አሁን እኔ ፎቶግራፊ ላይ በመሳል ነው የእኔ እንግዲህ መታወቅ ርሱን አይቲንክ ሰውም ይወደዋል ይመስለኛል። እኔ እንግዲህ የ20 አመት ብቸኛ ስቱዲዮ ውስጥ የሚኖር ምስል እዛው ማስተምርበት ምግብ የሚሰራበት ሁሉ ነገር ነው። ስለዚህ ልክ ስዕል እንደ መብላት ማለት ነው ለእኔ። ለምን ስነሳም ስተኛም ከስዕል ጋ ነው እንደዚህ እና ሁሌ ሀሳብ አለ። የድሮ ቤት ነው ያለሁበት፣ 70 ደረጃ ነው አካባቢ እና ራስ መኮንን ድልድይ እንደውም ራስ መኮንን ሐውልት እንደዚህም ብለን ስናያቸው የእኛን ስቱዲ የሚጠብቁ ይመስላል እና አሁን በ20 አመት ጊዜ ውስጥ ደግሞ ጉራማይሌ አርት ሴንተር የሚል ጋለሪም ከላይ ተወልዷል።
ዳግማዊ ምኒልክ ትምህርት ቤት ስዕልን አንድ ብሎ የጀመረው ላይኩን ከአለ ፈለገ ሰላምና ከተፈሪ መኮንን ትምህርት ቤቶች ተመርቋል። በአመታት ጉዞ ከሄደባቸው ትምህርት ቤቶች እኩል አብረውት ይሰሩ ከነበሩ አርቲስቶችም የተማረው ብዙ እንደሆነ ያሳስባል። ባለፉት አመታት የጀመራቸው ፍላይንግ ስፑን ወይም በራሪ ማንኪያዎች የተሰኙ ቅርጾቹ በተለያዩ የዓለም ክፍላት እየዞሩ ይገኛሉ።
ፍላይንግ ስፑን የዛሬ 5 አመት ነው የመጣው። ሀሳቡ ምንድን ነው? በማንኪያና በሹካ የተሰሩ ቅርጾች ናቸው። ማንኪያና ሹካ ደግሞ ማለት በአፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው። ጣት ሲኖረው ሹካ ነው፣ ከሌለው ማንኪያ። ልክ አሁን እንደ ምልክት ቋንቋ ነው። በእጅ ቋንቋ እንደማውራት፣ ባልና ሚስትን ስንል እንደመፋቀር፣ ፍቅር እንደመስራት፣ እነዚህን እያሰብኩ ነው እነዚህን ቅርጾች እንሰራቸው። ለምን አንድ ዓለም አቀፋዊ ካራክተር ናቸው። ማንኪያን አሁን ዝም ብለሽ ስታይ በቃ ታስቦባት የተፈጠረች ከዓለም ጥግ እስከ ጥግ ያገናኘች ማቴሪያል ነች። እሷም የሆነ ሀሳብ ባቀር ከዓለም ጥግ እስከ ጥግ መነጋገር መግባባት ይችላለሁ። 26 ሀገር ዞረዋል። ልክ እንደ ትልቅ የአደባባይ ቅርጽ ያላቸው ፎቶዎች። ያም እንግዲህ እኔ ብቻ አይደለሁም እንግዲህ 26 ሀገር የዞርኩት። እንግዲህ ሌላው ፍላይንግ ስፑን ሜምበርሺፕ ክለብ የምንለው ሰዓሊዎች፣ ፎቶግራፈሮች እኔ ያልሄድኩበት ቦታ እነዛን ቅርጾች ወስደ ፎቶ አንስተው ያመጣሉ ማለት ነው። በፎቶግራፊ ቀርበዋል፣ በቅርጽ ቀርበዋል፣ እንደገና ደግሞ በአኒሜሽን ቀርበዋል። በፓስቴል ድሮይንግ ኤግዚቢሽን ነበረ። እንደ ቅርጽ ብለን ስናስብ እነዚህ በሳይዝ ከእጅ አልፉ። አሁን በቅርቡ ለንደን አክስፖ ላይ አቅርቤ መጥቻለሁ። ሌላው ፈረንሳይም ተመላልሻለሁ። እንደዚህ ደግሞ ማሊ፣ ኮንጎም እንደዚሁ አፍሪካን ፎቶግራፈርስ ሚቲንግ ላይም እንደዚሁ ተገናኝቼ ከኪሬተሮች ጋር ማስተር ክላስ የሚባል ተካፍያለሁ። አሁን እንግዲህ ላይንስቱን ሁለቱን ለመቀጠል እንግዲህ እዚሁ ጉራማይሌ አርት ሴንተር ካንግ እያወራን ነው።
ስዕል ዓለምን የምናይበት መስኮት፣ ፍጥረታትን፣ የነገሮችን መስተጋብር የምናደንቅበት የምናመሰግንበት የፈውስ መንገድ ነው የሚለው ለይኩና ሁሰናይ ስራዎቹም ለሌሎች ይህን ስሜት እንዲያጋቡ ምኞቱ መሆኑን ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንንና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች ወጣቶችንና ታዳጊዎችን ሕይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጋቸው መጠየቃቸውን በትላንትናው ዕለት መዘገባችን ይታወሳል።
ለንግድ ቤቶቹ ፍቃድ የሰጠው የኢትዮጵያ ብሔራዊ ሎተሪ አስተዳደር አገልግሎቱን የሚሰጡት ቤቶች የውርርድ ማጫወቻዎች እንጂ ቁማር ቤቶች እንዳልሆኑ መግለጹንም ጠቅሰን ነበረ። የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴዎድሮስ ነዋይ ጋር ያደረግነውን ቃለ ምልልስ ለዛሬ ማሳደራችንም የሚታወስ ነው። ጽዮን ግርማ ናት ያነጋገረቻቸው፣ ከሚያብራሩበት ይጀምራል።
ስፖርት ውርርድ ነው የምንለው። የስፖርት ውርርድ ማለት እዛ እናንተ አሜሪካም ሀገር እየተፈጸመ ያለ ህጋዊ የሆነ ነገር ነው። ቁማር ሲሆን አንድ ሰው ተጎድቶ፣ አንድ ሰው በጣም ብዙ ገንዘብ በልቶ፣ የአንደኛው ሰው ደግሞ ማህበራዊ ህይወት የሚበላሽበት ነው። የስፖርት ውርርድ ግን ብሔራዊ ሎተሪ አስተዳደር በተቋቋመበት አዋጅ መሰረት አድርጎ በዛ ደግሞ የስፖርት ውድድር ውርርድ መመሪያ በወጣው መሰረት የሚሰጥ ነው። ይህን ሲያደርግ ግን ቁማር የማያሰኙ ምክንያቶች አሉት። አንደኛው 20% ከገቢያቸው እነዛ የሚያጫውቱት ሰዎች አጫዋቾቹ ሰዎች እኛ ቁማርተኞች አይደለም እንላቸው፣ እነሱ 20% መክፈል አለባቸው ከትርፋቸው። ሌላው ለእኛ መስሪያ ቤት ከገቢያቸው 15% ኮሚሽን ይከፍላሉ። በተጨማሪ ታክስ ይከፍላሉ ለመንግስት፣ መንግስት ግዴታ አለባቸው። የሰው ኃይል ይቀጥራሉ። ስለዚህ ማህበራዊ አስተዋጽኦ ከፍተኛና የመንግስት ግዴታዎችን የሚያስፈጽም ስለሆነ እኛ ቁማር አንለውም። በኢትዮጵያ ውስጥም በሌላው ዓለም በጣም የቆየ ነው። በኢትዮጵያ ውስጥ ከተጀመረ ወደ 1-8 ዓመት ይሆነዋል። በጣም የተስፋፋው ባለፈው ዓመትና በዚህ ዓመት ነው። ስለዚህ ህብረተሰቡ ባለፈው ዓመትና በዚህ ዓመት ሲስፋፋ ምንድን ነው ይሄ ነገር የሚል ጥያቄ እያስነሳ ነው ያለው። በዚህ ዓመት ነው በተለይ ጥያቄው እየጎላ የመጣው። አሁን እኛ ይህንን መሰረት አድርገን ደግሞ ከዛ ውጤት ተነስተን ፌክቱን እያየነው ነው ማለት ነው።
አንደኛ አሜሪካን ሀገርን ጠቅሰዋል። አሜሪካን ሀገርን ከኢትዮጵያ ነባራዊ ሁኔታ ጋር ማነጻጸር በጣም ሩቅ ነው። እዚህ አሜሪካን ሀገር ስለምኖር የእሱን መነሻ አድርጌ ልናገር ጋር እችላለሁ። ምክንያቱም ጣቶች ገና ከመነሻው ወደዚህ የሚሄዱባቸው መንገዶች ወይም ራሳቸውን አውቀው ተምረው ወደ ማህበረሰቡ የሚለቀቁበት መንገድ በጣም ሰፊ ነው። ኢትዮጵያን ወጣትና በተለይ ብዙ ችግር ውስጥ ያለፈ ወጣት፣ ስራ አጥ ወጣት፣ የትምህርት ስርዓቱ እንደተበላሸ የሚነገርበት አገር ላይ ያለ ወጣትን ከአሜሪካን ወጣት ጋር ማነጻጸር ተገቢ አይመስለኝም። እርስዎ እንዴት እንዳዩት አላውቅም። ወደ ጥያቄ
አይደለም፣ የእናንተን ወጣት መጥፎ ጎን እኮ አይደለም የሚወሰድ ነው። ይሄ የማህበራዊ ጉዳይ ነው። ከልጆቹ ስፖርት ወዳ ይጫወታሉ፣ ስፖርት ያያሉ፣ የእንግሊዝ ፕሪሚየር ሊግ ያሉ ሌሎችንም ላሊጋዎች ያሉ ያን መዝናኛ ላይ ናቸው ሁልጊዜ ቅዳሜና እሁድም በሌሎችም ቀናት። ከዛ በተጨማሪ በዚህ በመዝናኛ ሁኔታቸው አንዳንድ ማህበራዊ ዘርፍ ያንን ይዘው ነው ይህን የሚያደርጉትና ከመዝናኛዎቹ አንዱ ነገር ነው። ብዙ አሜሪካ ውስጥ ብዙ መጥፎ ነገሮች አሉ። ስለዚህ አይደለም እኛ አሁን እኔ እየጠቀስኩ ያለሁት።
እሱን እንግዲህ በሌላ ውይይቶች ምን መጣበታል። ምክንያቱም የእድሜም ጉዳይ አለ። አሜሪካን ሀገር ውስጥ 18 ዓመት ያልሞላው ልጅ፣ 21 ዓመት ያልሞላው ልጅ የማይገባባቸው ቦታዎች አሉ። አሁን እንደሚነግሩኝ
ይሄም በህግ ነው። ይሄም በ18 ዓመት እንዲለጥፉ ይገደዳሉ።
ግን እንደሚነግሩኝ ባህር ዳርና ጎንደር ያነጋገርኳቸው ወጣቶች 13 ዓመት የሆናቸው ልጆች ሁሉ እንደዚህ አይነት ቦታዎች እንደሚገቡ ነው።
ያ ከተጀመረ 8 ዓመት ነው። ባለፈው አመትና በዚህ አመት በጣም ህብረተሰቡ መጫወት ሲጀምር ወጣቱ አሁን ዳይነት ጉዳዮች እየመጡ ስለሆነ አሁን ኢፌክቱን የምናይበት ነው ያልኩት። እስካሁን ብዙም ህዝቡ በደንብ እየተጫወተው አልነበረም። በዚህ አመት ነው እየጎላ የመጣው። ባለፈው አመት ግማሹ አመት ነው እየጎላ የመጣው።
የት የት አካባቢ ናቸው? አሁን ባህር ዳርና ጎንደር ብቻ ናቸው ያሉት?
ፍቃድ የሰጠናቸው ድርጅቶች አሉ። እነሱ ፍቃድ አውጥተው በመላ ኢትዮጵያ ማጫወት ይችላሉ። ከነዛ ከተሞች አንዱ ባህር ዳርና ጎንደር ናቸው።
መንግስት ከነዚህ ገቢዎች ተጠቃሚ ነው። የመንግስት ሲጠቀም ወደ ህዝቡ ይወርዳል የሚል ነገር አንስተዋል። የአማራ ወጣቶች ማህበር በጎንደር ያሉት እና በባህር ዳር ያሉት እንደሚሉት መንግስት ገንዘብ ከመሰብሰብ በተጨማሪ ትውልድን በመቅረጽ ውስጥ ተሳትፎ ሊኖረው ይገባል። ትውልድን መቅረጽ አለበት። በእንደዚህ አይነት አስቸጋሪ ጊዜ ውስጥ ትውልድን መቅረጽ ሲገባው ገንዘብን ታሳቢ ብቻ በማድረግ ወጣቶችን ለጥፋት የሚያነሳሳ ጥናት አድርገናል ይላሉ። ይሄንን ታሳቢ አታደርጉም?
ይሄ አሁን ያልሽው አጠቃላይ ፖሊሲ የመንግስት ፖሊሲ ነው። ወጣት ፖሊሲ፣ የሴቶች ፖሊሲ እንደየአግባቡ ይፈታ ነው። እንደኛ መስሪያ ቤት ግን ከዚህ ከስፖርት ውርርድን አንስቶ እችን አንስቶ ላይ ያለውን አጠቃላይ ነገር የመንግስት ፖሊሲ ትውልድን እያጠፋ ነው ብሎ ለመደምደም አስቸጋሪ ነው። እንደኛ መስሪያ ቤት ግን የስፖርት ውርርድ ፍቃዱንም የምንሰጠው ፍላጎት ስላለ ነው። መነሻው ፍላጎት ስላለ ያንን ፍላጎት መሰረት አድርገን የምንሰጠው ነው። ያ ፍላጎት ህብረተሰቡን የሚጎዳ ከሆነ ምልክቶች እየታዩ ነው፣ ቼክ አናረግና የሚቆም ነው ወይን አሻሽለንም የበለጠ ቁጥጥሩን አጠንክረን ክትትሉን አጠንክረን ተግባራዊ የምናደርገው ነው እንጂ አንድ ፖሊሲ ስናወጣ ያንን ወጣት የእኛም ዜጋ የእኛም ልጆች ናቸውና በአይነት ነገር የምንሰራው ጉዳይ አይደለም።
ወጣቶቹ የሚሉት ምንድን ነው? በቀጥታ ከሌላ አገር ኮፒ አድርጎ በማምጣት አጠቃላይ ፖሊሲውን ሳይሆን እንዲህ ያለ ነገር በሚደረግበት ሰዓት በቀጥታ ከሌላ ሀገር ኮፒ አድርጎ በማምጣት ገንዘብን ብቻ ታሳቢ አድርጎ ለምሳሌ ይላሉ እነዚህ ወጣቶች በዚህ ውርርድ አያቆሙም። ይህን ውርርድ ለሚያረጉ ሲመጡ ይሰበሰባሉ፣ ለሌሎች ሱሶች ይዳረጋሉ። ይሄ ራሱ ሱስ ሆነባቸዋል። ስራ የላቸውም። አብዛኞቹ ወጣቶች ስራ ሰርተው ወይም እንደ መዝናኛ አይደለም ይሄንን የሚያደርጉት። ሌላ የሚሄዱበት ቦታ ስለሌላቸው እንዲህ ያለ ነገር ሲያገኙ ተሰብስበው ለተሻለ ነገር ከመስራት ይልቅ ራሳቸው ይጠፋሉ፣ ሌሎችንም ወጣቶች ያጠፋሉ። ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር እንዲህ ያለ ነገር ተቀርቶ መምጣት አይገባውም ነው የሚሉት። እና ለዚህ አስተያየታቸው ምን ምላሽ አሉት?
አሁን የምትነግሪኝ ሎጂክ እኮ ጠቅላላ እስከ ዛሬ ኳስ ሲያዩ የሚደረገውን ነገር ነው የምታየው። ማንቸስተር ዩናይትድ እና አርሴናል ሲጫወቱ አሁን የምታያቸው ችግሮች በሙሉ በወጣቶቹ ፉክክር አለ እና ይህንን አንስቶ ለስፖርት ውርርድ ብቻ መስጠት የተለየ ስፖርት ውርርድ ያመጣው ጉዳይ እኛ ይህንን ጉዳይ እናየዋለን ብዬሻለሁ። ግን እንዲያውም እስካሁን በዝርዝር ቅድም የምናየው ጉዳይ ይሆናል። ግን ችግሩን ሁሉ ከስፖርት ውርርዱ ሳይሆን እኛ እንዲያውም አሁን እየደረሰን ያለው መረጃ ምንድን ነው? በፊት አንድ አርሴናልን የሚደግፍ አንድ ልጅ በጣም ለዛ ያለው ስሜትና ፍላጎት እስከ መጣላት እስከ ምናምን የሚያደርሰው ነው። አሁን ግን የእሱ አቋም አንድ ቡድን ላይ ብቻ አይደለም የሚመሰረተው፣ የተለያዩ ቡድኖች አሉ። እሱ እዛ የሚፎካከራቸው 3-4 ሊሆኑ ይችላሉ። እዛ ላይ ነው አሁን ስሜቱ ያለው እና ያ በፊት አንድ ቡድን ብቻ ይዞ ውስጥ የሚገባው ልጅ ያ ስሜቱ እየቀነሰ በተለያየ እሱ በተወዳደረባቸው እሱ በተፎካከረባቸው ውድድሮች ባስያዛቸው ውድድሮች ነው ስሜቱ ያለው እና እንዲያውም እየቀነሰ ነው ያለው ያ ስሜት መጋጋል የሚል ነው እስካሁን እኛ ያለ ነው። ወጣም ወረደ ግን መጨረሻ ላይ እኔውና ሌሎችም የሚያዩት አካል ያጥኑትና የሚታይ ጉዳይ ነው።
ግን አሁን ያነሱት ነገር ላይ አንድ ጥያቄ ለመጨመር ያህል ያም እኮ ትክክል አይደለም ተብሎ ትችቶችን ሲያስነሳ፣ ቅሬታዎችን ሲፈጥር ወጣቶቹ በኳስ ምክንያት እርስ በርሳቸው መጣላት የለባቸውም፣ ስለዚህ እንዲያሉ ጨዋታዎች ላይ ትኩረት ማድረጋቸው ትውልድን እየገደለ ነው፣ እንደውም ኢትዮጵያ ውስጥ ኢትዮጵያንና ወጣቶችን እየገደላቸው ያለው ጫትና ሱስና ኳስ ነው በሚል የማህበረሰብ አጥኚዎች በጣም በተደጋጋሚ ትችት ሲያቀርቡበት የነበረ ጉዳይ ነው። ስለዚህ እሱ ማሻሻል ነው የሚሻለው ወይስ ወደ ውርርድ ማሳደግ ነው የሚሻለው?
እሱ እኮ የኔ ጉዳይ አይደለም አልኩ ቅድም። የአጠቃላዩ የማህበራዊ ጉዳይ ሹ
በምሳሌ ስላነሱት ነው።
ይሄ ስፖርት ውርርድ እዛ መሀል ላይ አንድ ስፖርት ውርርድ ብሎ የመጣ ነው እና ከአጠቃላይ ከጫት ጋር ከአጠቃላይ ከስፖርት ጨዋታ ጋር የወጣቱ ጉዳይ ጋር እና ከአጠቃላይ ፖሊሲ ጋር የሚያያዝ አይደለም የኛ ጉዳይ። የኛ ጉዳይ አንድ የስፖርት ወጣቶች የሚፈራረቁበት ጉዳይ ነው። ይህ ጉዳይ ያንን ካባባሰው በቅርብ የተፈጠረ ክስተት ነው። ከወጣ 10 ዓመት ሆኖታል። አሁን ስሜቱ እየመጣ ካለ ብዙ ልጆች መጫወት ከጀመሩ አመት አይሞላውም፣ ወደ 7 ወር 8 ወር ነው። የምናየው ጉዳይ ነው። ፊክቱን አይተን ያንን ጉዳይ የሚያባብስ ከተባለ የወጣቱን የማህበራዊ ምስቅልቅል የሚያመጣ ከሆነ ማናቆምበት ምክንያት የለም። እኛ እንዲያውም የተቋቋም ነው የህግ ወጥ የእድል ጨዋታዎችን ለመከላከል ነው። መንግስት በእንዲህ አይነት ጉዳይ ጣልቃ የሚገባው እንጂ ለመባባስ አይደለም። ሊቋቋምም የብሔራዊ ሎተሪ አስተዳደር ግለሰቦች ህገ ወጥ የእድል ጨዋታን ስለሚያካሄዱ ራሱ መንግስት አካሄዱ ራሱ መንግስት ኢንተርቬንሽን ውስጥ ገብቶ ህብረተሰቡ በእንዲህ አይነት በህገ ወጥ የእድል ጨዋታ እንዳይታለል ነው። አሁንም እኛ ፍቃድ ባንሰጠውም እንዲህ አይነት ነገሮች ፍላጎቶች ነበሩ፣ ግለሰቦች ያካሄዱ ነበር። ያንን መሰረት አድርገን መመሪያ ወጣ ነው። እኛ ሀገር ብቻ ያለ አዲስ ክስተት አይደለም። ስለዚህ አይተን ደግሞ የሚያባብስም ከሆነ ሊቆም የሚችል ነገር ነው።
እንግዲህ በትናንትናው ዕለት ያነጋገርናቸው የአማራ ክልል የጸጥታና ደህንነት ኃላፊው አቶ አገኘው ተሻገር በዚህ ጉዳይ ላይ ክልሉ ጥናት አድርጎ እርምጃ እንደሚወስድ መግለጻቸው ይታወሳል። ኤደን፣ እንግዲህ ዝግጅታችንን ዛሬ አርብ ነው፣ በዚሁ እናጠቃል።
አዎ፣ ግን ከዛ በፊት ሙዚቃ እንጋብዛችኋለን። ዘ ዊኬንድ አዲስ ዘፈን ተቋል፣ እስቲ አስታውቂ።
ሀርትለስ የሚል አቤል ተስፋዬ ሀርትለስ፣ እሱን ጋብዘን እኛ ከእሱ ጋር እንተዋችኋለን። ደህና ደሩ። ጽዮን ግርማና
ኤደን ገረመው ስናስተናግዳችሁ አምሽተናል። አስተያየቶቻችሁን እንደተለመደው እንግዲህ በቪኦኤ አማሪክ ላይ አድርሱን። መልካም ምሽት።
ቱንድራ ደን ቪኦኤ ሰገንታ ፋኖ ሮሞት